ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ለክርስትና እምነት ተከታዮች እንኳን ለደመራ በዓል ሰላም አደረሳችሁ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አጋጣሚው ተጠቅሜ እቺ ነገር እኔ በትንሹም ቢሆን ካደረኩኝ ህብረተሰቡም ልብ ውስጥ በትንሹ ነገር መግባት ከቻልኩ ከኔ ይበላልጣችሁ። አቅም ያላችሁ ፍሬዎች ደግሞ ተነሱ።
ወጣት መስፍን ሹመትን ተመለከትነው በደሴ ከተማና አካባቢዋ ማህበራዊ ገጾችን በመጠቀም በጎ ተግባራትን እያከናወነ ያለ ወጣት ነው። ሙሉ ጉዳዩን ቆየት ብለን እናሰማችኋለን። እንዲሁም የመስቀል በዓልን አከባበር የሚመለከቱ መሰናዶችና ሌሎች ጉዳዮችንም በመሸት ይዘናል። አብታሙ ስዩም ሳስተናግዳችሁ አመሻለሁ። ንጉሥ ታምሬ ደግሞ የድምጽና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር።
አጋጣሚው ተጠቅሜ እቺ ነገር እኔ በትንሹም ቢሆን ካደረኩኝ ህብረተሰቡም ልብ ውስጥ በትንሹ ነገር መግባት ከቻልኩ ከኔ ይበላልጣችሁ። አቅም ያላችሁ ሰዎች ደግሞ ተነሱ።
ወደ ቀዳሚው ዝግጅታችን እንሻገር። ማህበራዊ ሚዲያ ከተለያዩ ስፍራዎች የሚገኙ ሰዎችን የተለያዩ ሐሳቦችን የሚያስተናግድ ዲጂታል አውድማ ነው። አንዳንዶቹ ለዋዛ፣ አንዳንዶቹ ደግሞ ህይወትን ለሚቀይር ቁም ነገር ይጠቀሙበታል። በመቀጠል የምናስተዋውቃችሁ ወጣት መስፍን አራጌ የሚያስተዋውቀን ወጣት ማለት ነው። ከሁለተኛው ወገን የሚመደብ ነው። ማህበራዊ መገናኛን በመጠቀም ተቀባይነት ያገኘ የበጎ ተግባር ስራ እያከናወነ የሚገኝ ወጣት ነው። መስፍን ይቀጥላል።
የደሴ ከተማ ኗሪዋ ወይዘሮ ሩቅያ ይማም እንደ አዲስ የተከሰቀሰውም ሆነ የዛሬ አመት የነበረው የሰሜኑ ጦርነት በህይወታቸው ላይ ጥቁር ጠባሳ ጥሎ እንዳለፈ ይናገራሉ።
ባልተቤቴ አሁን የዛሬ አመት ነው የሞተው። በጁንታው ቴሩ የሚባል ሀገር ሹፌር ነበር። ጁንታ ባሌን ጎማው መቱበት። 14 ሰው ናቸው የሞቱት። አስክሬኑን ይዤ መጣሁ፣ ቀበርኩ። ትውልድ ሀገር ይዝ ስለሆነ አመት የተጠቀምኩ ምንም ነገር ገቢ የለኝም። ያው በአላህ ይሁን ነው የምኖረው።
የትዳር አጋራቸውን ሞት ተከትሎ 6 ቤተሰብን የማሳደግ ሸክም ባንዷ ወይዘሮ ላይ መውደቁ በየቀኑ ከሚያሻቅበው የገበያ ዋጋና የኑሮ ውድነት ጋር ሲዳመር ፈተናውን ፈታኝ አድርጎባቸዋል። በተለይ ከልጆቻቸው 3ቱ ተማሪዎች መሆናቸውን ተከትሎ የመማሪያ ደብተርና እስክሪፕቶ ማሟላቱ ለወይዘሮ ሩቅያ ባጎበጣቸው ሸክም ላይ ሌላ ጫና ሆነ። አንድ ደርዘን ደብተር 950 ብር የሚገዛበት ይቀርና የዕለት ጉርሳችንን ለመሸፈን ችግር ነው ነበር ያሉት። በቀን ስራ በሚያገኙት አነስተኛ ገቢ እሳቸውን ጨምሮ 4 ቤተሰብ የሚያስተዳድሩት ወይዘሮ ገነት ምትኩ የተባሉ የከተማዋ ነዋሪም ጦርነቱን ተከትሎ የመጣውን የኑሮ ውድነት ለመቋቋም መቸገራቸውን ይገልጻሉ።
በጁንታው ሰዓት ብዙ ነገር አሳልፈን ነበር። አሁን በኑሮ ውድነት ብዙ ነገር ተፈጥሯል። አሁን 3 ልጆች አሉኝ። ትልቋ የ11 ክፍል ተማሪ ናት። እድሜዋ 17 ነች። ትንሿ እዙ የ11ኛ አመት ልጅ ናት። 5ኛ ክፍል ናት። 3ኛው ደግሞ ኬጂ 2 ገብቷል።
የልጆቻቸውን ተምሮ የመለወጥ ህልም በጉጉት የሚጠባበቁት ወላጆች የመማሪያ ደብተር ዋጋ ከገቢያቸው በላይ መሆኑን ተከትሎ በጭንቀት ላይ ሳሉ ነበር ወጣት መስፍን ሹመት በአካባቢው መጠሪያው ማኛ ከጎናቸው የደረሰው። ወጣቱ ለአካባቢው ማህበረሰብ እንግዳ አልነበረም። ከከተማ እስከ ክልል በድንቅ እግር ኳስ ተጫዋችነቱ ይታወሳል። ዛሬ እንደሱ አባባል ጫማውን እንጂ ልቡን አልሰቀለም። የትናንት የስኬቱ ምንጭ የሆኑት የአካባቢው ሰዎች ለችግር ተዳርገው ቆሞ ለመመልከት አልደፈረም። ይልቁንም የነበረውን ተቀባይነትና ጥብቅ ማህበራዊ ግንኙነት ለበጎ ተግባር አዋለው እንጂ
በአብዛኛው በቃ የሁሉ ህዝብ በዚህ ባለው ጦርነት አስቀያሚ ብዙዎቻችን ከስደት ነው የተመለስነው። ብዙ በችግር ነው ያሳለፈው። ችግሩንም ለመግለጽ የማይችል ማህበረሰብ ነው።
ለተቸገሩት አንደበት መሆንን ቀዳሚ ተግባሩ አደረገ።
ያዩዋቸው 2 ትምህርት ቤቶች ነበሩ፣ ስልካምባና አሮቢት። እነሱን ነበር በቃ ቢያንስ 30 ተማሪ እንኳን ለነዚህ ተማሪዎች በሰጥ ደብተር ከጓደኞች ከዛም ተቀብዬ ነበር ያሰብኩትኝና በማህበራዊ ሚዲያ እንመካከረው የሚል እንትን ፖስት ካረኩ በኋላ የሚመጣው ምላሽ እኔ በቃ እኔ እንዴት ብዬ በእኔ ቦታ አሁን ሁሉን ነገር እኔ ለመንገር በኔ ቦታ መሆን አለበት።
በአካባቢውም ሆነ ከሀገር ውጭ ላሉ የቅርብ ጓደኞቹ ያደረገው የድጋፍ ጥሪ ተሳክቶለት ከ550 እስከ 600 ለሚሆኑ ተማሪዎች የመማሪያ ደብተርና እስክሪፕቶ ማበርከት ችሏል። ከአንድ ወር ባልበለጠ የማህበራዊ ቅስቀሳ 400 ሺህ ብር የሚገመት ድጋፍ ማድረጉን በስኬት ቢያነሳውም ካለው ማህበራዊና ኢኮኖሚያዊ ጫና አንጻር ድጋፉ አባይን በጭልፍ አይነት ነው ብሏል።
በጣም እንጃ ከውጭ የሚላከው ከሀገር ውስጥ ከራስ ያሉት ያለበት ቦታ ራሱ መተው የሚሰጡ ሰዎች ጥቃንዲ ደስ እንደሚል ለነግራችሁ።
ከሶስት ልጆቻቸው ሁለቱ በመስፍንና በጓደኞቹ ድጋፍ ተጠቃሚ መሆናቸውን የሚናገሩት ወይዘሮ ርቅያ መስጋናቸውን የገለጹት እንዲህ ብለው ነበር።
እኔ በሰዓቱ ይሄ ደብተር ከጉድ ነው ያወጣኝ። ምንም የቀንም የወርም ገቢ የለኝም። ዝም ብዬ ቤቴን ዘግቼ ሳለቅስ አላህ ደርሶልኛል። እኔ ለሁለቱ ልጆች ሰጥቶልኛል። ከጉድ አውጥቶኛል። አላህ ይስጥልኝ። አመሰግናለሁ። በከባድ ሰዓት ደርሶልኛል። አላህ ይስጥልኝ። ልጆችም ሳያለቅሱ ልጆችም አንገታቸውን ሳይደፉ ደርሶልኛል። አመሰግናለሁ። አላህ ይስጥልኝ። አጅሩን አላህ ይክፈለው።
ወይዘሮ ገነትም በጭንቅ ቀን የደረሰ በረከት ብለውታል ስጦታውን።
በዚህ አጋጣሚ 950 ብር አውጥቶ ከመብዛት እግዚአብሔር ይስጥ፣ እግዚአብሔር ይባርከው። ላንዷች ይያለው ሁለቱም ደግሞ እግዚአብሔር ያቃል።
ሁለቱ እንዴት ሊያደርጋቸው ነው?
እንግዲህ ያው እየሰራው
የትምህርት ዘመኑ ጀምሯል።
አዎ ጀምሯል።
የትምህርት ዘመኑንና ከጀመረ ግዴታ ማሟላት
አለብኝ። አዎ ያንዷን አሟልቼ አንዷ ተሟልቶልኛል። ያንዷን ገዝቻለሁ። የትንሹ ነው ያው 5 ደብተር ነው ገና ብዙም ስላልተስተካከለ እደርሳለሁ ብዬ።
የመስፍንና ጓደኞቹ ድጋፍ ባይደርስላቸው ሊያጋጥማቸው የሚችለውን ፈተና ወይዘሮ ሩቅያ ሲገልጹ
ምንም ማድረግ አልችልም። ምናልባት ለምናለሁ ካለው ሰው ካልሆነ ግን ቤቷ የናቸው በቃ ምንም ላረግ አልችልም። እኔ ምንም የወርም የቀንም ገቢ የለኝም አልኩ። ሀዘንተኛ ነኝ።
በአንጻሩ መስፍን ድጋፉ እንደ አዲስ አመት ስጦታ እንጂ እንደ እርዳታ እንዲታይ አይፈልግም። ከተሰጠኝ አንጻር የሰጠሁት ኢምንት ነው የሚል አቋም አለው ወጣቱ።
እንደ ችግረኛ እንዲታዩ አንፈልግም። በቃ ድጋፍ ያረግንላቸው እንዲበረቱ ያለፈችውን የጦርነት ጊዜ ቢያንስ ከህሊናቸው የሚያወጡበት መንገድ ለማድረግ ነው እንጂ ያሰብኩኝ እንደ እርዳታ በቃ እንዲያዩት አልፈልግም። ሌላው ቀርቶ እነሱ ፎቶ እንዲነሱ ራሱ አልፈልግም። ኳስ ተጫውቼ ያደግኩት በክለብም ደረጃ ተጫውቻለሁ። በአማራ ክልልም ደረጃ በፕሮጀክት ክልሌን ወክዬ ብዙ ሀገር ተጫውቻለሁ። ኳስ ተጫውቼ እንደማደጌ ህብረተሰቡ ለኔ ያደረገው ነገር ላቅ ያለ ነው። እኔ ግን አሁን ያደረኩት ነገር ምንም ናት፣ ትንሿን ነው ያደረኩት። እግዚአብሔር ታክሎበት ነው ይሄ ነገር በቃ ተፈጸመ። ክብሩ ለለሱ።
የመተጋገዝ ባህልን ተከባብሮ የመኖር ሴትን ያደገበት ከተማ እንዳስተማረው የሚናገረው መስፍን እሱም የአካባቢው ውጤት መሆኑን ጠቅሷል።
ከሰላይሽ እስከ ሸርፍተራ እስከ መንበርጻይ ባለው በቃ ያደኩበት አካባቢ ነው እና ያው አኗኗራችን ምንም የታወቀ ነው። ሁላችንም አንዱ ያንዱን ይበላል፣ አንዱ አንዱ ቤት ሄዶ ነው የሚያድረው። ልብሳችንን የምንቀያየረው እስቲል ኳስ ጨዋታ እንኳን ስንመጣ ከሶትኔችን እየተቀያየርን ነው የምንገባው። ሃይማኖት መከፋፈል የለም። ሁላችንም እኛ መድኃኒያንም ስንሄድ እኮ የኔ ሙስሊም ጓደኞች ናቸው አብረውኝ የሚመጡት። ሸዋብር መስጊድ እኮ እነሱ ሊሰግዱ ሲገቡ እኛ ውጭ ላይ አስፓልት ላይ ኳስ እየተጫወትን ነው የምንጠብቃቸው። አስተዳደጊ እንደዛ ነው ያሳደገኝ እና ይሄ አስተዳደጊ ለእንደዚህ አይነት ነገር እንዳስብ ብዙ ነገር አድርጎኛል።
የመስፍን አብሮ አደግና አሁን በሚሰራበት ኢትዮ ቴሌኮም ሰሜን ምስራቅ ሪጅን የስራ ባልደረባ የሆነው ብርሃነ ስላሴ በቀለ ሀሳቡ ሲጠነሰስ ተግባራዊነቱ ላይ ስጋት ገብቶት እንደነበር ያስታውሳል።
የመጀመሪያ ስጋታችን ፋይናንሻል ችግር ያጋጥመዋል ብዬ ነበር ያሰብኩት። እሱም እንደዛው ነበር ያለው። ግን እስቲ ሞክረው ነገሮችን ሲያነሳልኝ እኔም እንትን አልኩት። የዚህን ጥረት በዋናነት የተጠቀመበት ሶሻል ሚዲያውን አብሮነቱን አሁን እንደ ደሴ ልጅነቱን ብዙ ሰዎች አሉ በስሩ የሚያቃቸውና እነዛን ሰዎች በማስተባበር ነው። አሁን ባሳለፍናቸው ጥቂት ወራቶች ህዋት እዚህ ደሴ ከተማ ላይ ወረራ ስታካሄድ ብዙ ባለሀብቶች ጠፍተው ሄደዋል። ኢቭን ንብረታቸውን ትተው ማለት ነው። ሲመለሱም ግን ያንን ንብረት አግኝተውታል። ነገር ግን ከዛ ካለፈው ነገር ላይ ተነስተው አሁንም ይሄንን አብሮነት የሚባለውን ነገር ሲያከናውኑ አታይም። ይሄ ግለሰብ ግን ምንም ነገር ሳይኖረው ተነስተው ሶሻል ሚዲያን መሰረት አድርጎ ብቻ ተነስተው ሰዎችን አስተባብሮ ለአራት ትምህርት ቤት መርዳት ማለት እንደ ተቋም ትልቅ ነገር ነው። ምንም አይነት እንካም የለውም። የሹፍርና ስራ ነው እየሰራ ያለው። መንግስት እንኳን ምን አይነት ነገር ሊያደርግለት እንደሚችል እንያላቅም። ይሄንን ነገር ማስተካከል አለበት መንግስትም በራሱ ማለት ይሄን ጥሩ ነገር እየፈጸመ ያለን ሰው ማበረታታት ነው ያለበት።
እንደ አይነት አስተሳሰቦች ሲጎለበቱ የህዝብና የሀገር አንድነት ይጠነክራል ይላል ብርሃነ ስላሴ።
ትዕቢትን ልታጠፋ ስግብግብነትን ልታስወግደው የምትችለው በአብሮነት ብቻ ነው። በቃ በሌላ በምንም አይደለም። ብዙ ባለሀብቶች ጥለው ሲሄዱ ይሄንን ንብረታቸውን አይተናል። በአይሱዚም ተጭኖ ይሄዳሉ። ከላይ ሆኖ ባለ ሆቴሎች ሆቴል ባለቤቶች ስፓንት ተመልሶ ግን መጥቷል። ምንም ግን ያረጉ አይደለም አሁንም ላይ እንደዚህ ተቸገሩ ሰዎችን ግን መርዳት አለበት መስል ለኔ ግለሰብ ሳይሆን አሁንም ደግሞአለው ተቋም
ማህበራዊ ሚዲያው የጥፋትና የጥላቻ መቀስቀሻ በሆነበት በዚህ ሰዓት መስፍን ለበጎነትና ለመተጋገዝ አውሎታል የሚሉት ደግሞ የደሴ ከተማ አስተዳደር ምክትል ከንቲባ ሱሌማን እሸቱ ናቸው።
የደሴ ከተማ ላይ በነገራችን ላይ ብዙ ቅንር ልብ ያላቸው ሰዎች አሉ። ከዚህ ቀደምም እንደሚታወሰው ታክሲ ላይ በርካታ ብር አግኝቶ የመለሰ ወጣት አለ። ዛሬ ደግሞ እንደዚሁ ወጣት መስፍን በተለይ ማህበራዊ ሚዲያ ለበጎ ነገር በመጠቀም ግንባር ቀደም ይሆነ ወጣቶችን ነው እንደከተማ አስተዳደር ያው እንደሚታወቀው ማህበራዊ ሚዲያ በጣም ለኩይ ተግባር የሚያውለው ሰው በርካታ ነው። ግን መስፍን በማህበራዊ ሚዲያ ከእንደሱ አይነት ቅልብ ያላቸው ሰዎች በማስተባበር በማሰባሰብ ደሴ ከተማ ላይ ለሚገኙ አቅም ለሌላቸው ተማሪዎች ደብተር እስክሪብቶ በማሰባሰብ በርካታ ተማሪዎችን አግዟል፣ በርካታ ቤተሰቦችን አግዟል። እንግዲህ ይሄ ልጅ እኛም በከተማ አስተዳደር ደረጃ በጣም የከተማችን የበጎ ተግባር አምባሳደር ብለን ከሾምናቸው ሰዎች አንዱ ነው። ዛሬም እውቅና እየተሰጠው ይገኛል። ለባጋጣሚ ሆኖ የክረምት በጎ ፈቃድ አገልግሎት የማጠቃለያ ፕሮግራም ላይ ነን። ወጣት መስፍንን እውቅና ሰጥተነዋል። በጥቅሉ እንዲህ አይነት ሰዎችን ከተማ አስተዳደሩ ያበረታታል።
መስፍንም አገሬውን አገር ወዳድ የሚያደርገው እያንዳንዱ የድርሻውን በአቅሙ ማበርከት ሲችል ነው ይላል።
አጋጣሚን ተጠቅሚ ይችን ነገር እኔ በትንሹም ቢሆን ካደረኩኝ ህብረተሰቡም ልብ ውስጥ በትንሹ ነገር መግባት ከቻልኩ ከኔ የበላለጣችሁ አቅም ያላችሁ ሰዎች ደግሞ ተነሱ፣ ብዙ ነገር ማድረግ እንችላለን። አገራችን በኢኮኖሚም በጦርነትም በብዙ ነገር ተጎድታለች። ስለዚህ እናግዛት፣ እሷ ብዙ ነገር አድርጋልናለች።
ከዚህ የበለጠ ይስጠው። ለሱ በጣም ምስጋና ነው የማቀርበው። ለምን ለኔ ብቻ ሳይሆን የደረሰው ለሁሉም ህብረተሰብ ደርሷል። ስለወገኖቹና ለማህበረሰቡ አስቦ ይሄን ሲያደርግ ሌላው ማህበረሰብ ማሰብ አለበት፣ የሱን አርአያ መከተል አለበት እላለሁ።
ውጭ ያሉትም ባላችሁበት እግዚአብሔር ይስጥልኝ፣ አመሰግናለሁ። እናንተ የላካችሁልኝ እናንተ ከጎኔ ባትሆኑ ይሄን ያክል ነገር ማድረግ እንደማልችል በዙ አጋጣሚ ለእናንተ መንገር እችላለሁ። ምርቃኑ ለኔ የተመረቁት ምርቃን የእናንተ ነው። ደግሞ በዚህ ሰዓት አሁን ከመርቃም በላይ የሚያስፈልገን ነገር ያለ አይመስለኝም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስላላችሁ በእጅጉ በጣም ደስ ብሎናል። ዛሬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ የሚከበረው የደመራ በዓል እየተከናወነ ይገኛል። ይሄ የደመራ በዓል እንግዲህ የዋናው የመስቀል በዓል ዋዜማ ነው። መስቀል ደግሞ እጅግ በደመቀ ሁኔታ ከሚከበርባቸው ስፍራዎች መካከል አንዱ ደቡብ ኢትዮጵያ ነው። በዚህ ያለውን አከባበር ዮናታን ዘብዴዎስ በመቀጠል ያካፍለናል።
በበርካታ የደቡብ ክልል አካባቢዎች በደማቅ ሁኔታ የሚከበረው የመስቀል በዓል ትናንት በጋሞ ዞን አርባ ምንጭ ከተማ በድምቀት መከበር ጀምሯል። በጉራጌ መስቀል፣ በሃዲያ ያሆዴ፣ በወላይታ ጌፋታ፣ በጎፋ ገዜ መስቀላም፣ በከምባታ ማሰላም፣ በከፍቾ ማሽቃሬ ባሮ የተባለ የሚጠራውና በሌሎችም በርካታ የክልሉ አካባቢዎች በስፋት የሚከበረው ይህ የመስቀል በዓል በጋሞ ዞን ሲከበር የነበረው ድባብም የተለየ ነበር። ዞን አስተዳደር አቶ ብርሃኑ ዘውዴ የዮም መስቀላ በዓል የምስጋናና የረፍት እንደዚሁም አሮጌውን ሸምተን አዲሱን አመት የምንረከብበት በዓል ነው ሲሉ ተናግሯል።
ዮም መስቀላ አሮጌውን አመት ከንደፍቴቱን ዳከከብት ለጥ ባሽከንትሮ በመጣል አዲስ አመት ለምስጋና ለረም ለእል ለይቅርታ ለደስታ ለመተሳሰብ ለመከባበር ለአንድነት ለአብሮነት ግልጽና ቁርጥ አቋም የሚያምርበት እና የሚተገበርበት ወቅት ነው። በዓሉ ሲቃረብ በአመቱ አድርተው የጋብቻ ጊዜያቸውን የጨረሱ ሙሽሮች የባህላዊ አስተዳደር ሹመት የተቀበሉ አባቶች በአመቱ ለሀገራቸው በምተው ጀግንነት የፈጸሙ ጀግኖች ከህዝብ የሚቀላቀሉበት የመስቀል ቅበላ የሚመሰርበት የሶፈን ስነ ስርዓት የሚከናወንበት እንዲሁም የወማስቀላ መቃረቡን የሚገልጹ የዶላሽ ጭፈራዎች እና ዘመኖች ሁሉም የሚዘምሩበት እና የሚጨፍሩበት በዓል ነው።
ትናንት በአርባ ምንጭ ዩኒቨርሲቲ ቅጥር ግቢ ውስጥ በተካሄደው የአከባበር ስነ ስርዓት ቁጥራቸው እየበዙ የዞኑ ነዋሪዎች፣ የየክልል የመንግስት ተወካዮች፣ ሚኒስትሮችና የተለያዩ ሀገራት አምባሳደሮች ተገኝተው የደመራ ስርዓትም ተካሂዷል። በዓሉ የተለያየ ትርጉም ያላቸው ባህላዊ ስነ ስርዓቶች የሚፈጸምበት ጭምር መሆኑን በስነ ስርዓቱ ላይ የተገኙት ያነጋገርናቸው ወይዘሮ ባንጀባ ተናግሯል። በዓሉ ሴቶች በሰፊው የሚሳተፉበት እንደሆነ የገለጹት ወይዘሮ ባንጄ ያገቡ ሴቶች በትዳር አጋሮቻቸው የሚደረግላቸውን እንክብካቤ የሚያስመሰክሩበት ሶፊ የተሰኘ ስነ ስርዓት የበዓሉ አንድ አካል መሆኑን አብራርተዋል። በበዓሉ ላይ በእንግድነት የተገኙት የኢትዮጵያ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ይህ በዓል በበርካታ አካባቢዎች የሚከበር ለባህላዊ ሴቶች እውቅና የሚሰጥበትና አስተዋጽኦአቸው የሚወሳበት ጭምር ነው ብሏል። እውቅና ከሚገባው ባህላዊ ሴቶች መካከል አንዱ ነው ያሉት የጋሞ አባቶች የይቅርታ የሽምግልና ስነ ስርዓት ተክሰው የኢትዮጵያ ወቅታዊ ችግር የሚፈታውም እነዚህን በመሳሰሉ ባህላዊ ሴቶቻችን ነው ሲሉ ተናግሯል።
የጋሞ ያገር ሽማግሌዎች ከጸብ ይልቅ ፍቅርን፣ ከመገፋፋት ይልቅ ይቅርታን ተንበርክካችሁ ያስተማራችሁን አራያዎቻችን ናችሁና እጅግ በጣም እናከብራችኋለን። የጋሞ የሀገር ሽማግሌዎች የገጠሙን ላሉ ችግሮቻችን ሁሉ መፍትሄው እጃችን ላይ መሆኑን አስገንዝባችሁናል፣ አስተምራችሁናልና የእናንተን ባህልና ሴት በመላ ኢትዮጵያ እንዲሰፋ ማድረግ ይጠበቅብናል።
በጋሞ ዞን አርባ ምንጭ ከተማ በድምቀት የተከበረ የሚገኘው የዮው ማስቀላ በዓል እስከ ያዝነው ወር መጨረሻ በተለያዩ ባህላዊ ስርዓቶች እየተከበረ ይዘልቃል። ዛሬ ደግሞ የኢርድ ስርዓት መፈጸም ጀምሯል። በዞኑ በድምቀት እየተከበረ ያለው ይህንን በዓል በሌላ ዝግጅት በስፋት ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አርባ ምንጭ።
ዮናታን እናመሰግናለን። ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ሳምንታዊው የስፖርት መሰናዶው በኬኔዲ አባታ አማካኝነት በመቀጠል ይቀርባል።
በበርሊን ማራቶን ኢትዮጵያዊቷ ትዕግስት አሰፋ የቦታውን ክብረ ወሰን በማሻሻል ስታሸንፍ፣ ኬንያዊው ኪፕቾጌ ደግሞ በራሱ ተይዞ የቆየውን የዓለም ክብረ ወሰን ሰብሯል። ትናንት መስከረም 15 በጀርመን በርሊን በተካሄደው የማራቶን ውድድር የቦታውን ክብረ ወሰን ከማሻሻል ባለፈ በርቀቱ የኢትዮጵያን ክብረ ወሰንም በመስበር ነው አትሌት ትዕግስት አሰፋ ያሸነፈችው። አትሌቷ የማራቶን ውድድሩን ያጠናቀቀችበት 2 ሰዓት ከ15 ደቂቃ ከ37 ሰከንድ ከዓለም ክብረ ወሰን ባለቤቷ ብሪጅድ ኮስጌና ከፓውላ ክሊፍ ሰዓት ቀጥሎ በታሪክ 3ኛው ፈጣን ሰዓት ሆኖ ተመዝግቧል። ሌላዋ ኢትዮጵያዊት ትዕግስት አባይቸው ውድድሩን በ3ኛነት ስታጠናቀቅ፣ 2ኛ የወጣችው ኬንያዊቷ ሮዝመሪ ዋንጅሩ ናት። በወንዶች ምድብ ደግሞ ኬንያዊው የርቀቱ ኮከብ ኤልዩድ ኪፕቾጌ ከአራት ዓመታት በፊት በዚያው በበርሊን በራሱ የተያዘውን የዓለም ክብረ ወሰን በ30 ሰከንድ በማሻሻል አሸንፏል። የ37 ዓመቱ ኪፕቾጌ ውድድሩን ያጠናቀቀው በ2 ሰዓት ከ01 ደቂቃ ከ09 ሰከንድ ነው። 18 ኪሎ ሜትር ከሮጥኩ በኋላ የዓለም ክብረ ወሰንን መስበር እንደምችል አውቄ ነበር ያለው ኪፕቾጌ ክብረ ወሰኑን በበርሊን በመስበሬ ወደር የሌለው ደስታ ተሰምቶኛል ስለማለቱም የዓለም አትሌቲክስ ዘገባ ያመለክታል። ከአትሌት ኪፕቾጌ በ4 ደቂቃ ከ49 ሰከንዶች ዘግይቶ በመግባት 2ኛ የወጣው የሀገሩ ልጅ ማርክ ኮሪር ሲሆን፣ ኢትዮጵያዊው ታዱ አባተ ደግሞ 3ኛ ሆኗል። የ20 ጊዜ የግራንድ ስላም ሻምፒዮኑ ሮጀር ፌዴረር ቅዳሜ ዕለት በይፋ ጡረታ ወጥቷል። ከሌላው ስመጥር የሜዳ ቴኒስ ተጫዋች ራፋኤል ናዳል ጋር በቡድን ከተሰለፈበት የለንደኑ የላቨር ካፕ የፍጻሜ ጨዋታ ሽንፈት በኋላ ሮጀር ፌዴረር ፕሮፌሽናል ቴኒስን በእንባ ተሰናብቷል። በዕለቱ የነበሩ ተመልካቾችም የ41 ዓመቱን ስዊዘርላንዳዊ በረዘመ ጭብጨባ ሸኝተውታል። በሜዳ ቴኒስ ታሪክ ከዓለማችን ምርጥ ተጫዋቾች መካከል አንዱ የሆነው ፌዴረር በሰጠው አስተያየት የስንብቱን ቀን አስደናቂ ነበር ካለ በኋላ ደስተኛ ነኝ አላዘንኩም እዚህ በመድረሴ በጣም ደስ ብሎኛል ሲልም አክሏል። ፌደረር የረጅም ጊዜ ተቀናቃኙን ናዳልንና ሌሎች ተጫዋቾችን እያቀፈ ሲሰናበትም በእንባ ታጅቦ ነበር። የ36 ዓመቱ ስፔናዊ ናዳልም እንባውን መቆጣጠር ተስኖት ሲያነባ ተስተውሏል። በአውሮፓና በተቀረው ዓለም መካከል በሚካሄደው አመታዊው የላቨር ካፕ ውድድር ፌደረርና ናዳል ከአሜሪካውያኑ ጃክ ሶክና ፍራንሲስ ቲያፎ ጋር ገጥመው በጠባብ ልዩነት ተሸንፈዋል። የቀዳሚው ሽንፈት የቀድሞው የዓለም ቁጥር 1 ሮጀር ፌደረር የ25 ዓመት ፕሮፌሽናል የሜዳ ቴኒስ ህይወቱ ያበቃበትም ሆኗል። ሆላንዳዊው ሌዋንዶስኪ በኳታር 2022 የዩክሬንን አርማ በክንዱ ላይ እንደሚለብስ አስታወቀ። የፖላንድ ብሔራዊ ቡድን አምበል ሮበርት ሌዋንዶስኪ ከሩሲያ ጋር በጦርነት ውስጥ ለምትገኘው ዩክሬን ያለውን አጋርነት ለማሳየት በዓለም ዋንጫው ላይ የዩክሬንን አርማ እንደሚለብስ ይፋ አድርጓል። የባርሴሎናው አጥቂ ከቀድሞው የዩክሬን አምበልና አሰልጣኝ ሼቭቼንኮ ጋር በዋርሳው ብሔራዊ ስታዲየም ተገናኝቶ በኳታር የሚለብሰውን ልዩ ሰማያዊና ቢጫ ቀለም ያለው ክንድ ላይ የሚደረግ አርማ በስጦታ ተቀብሏል። ዩክሬን ለዓለም ዋንጫ ማለፍ ሳትችል የቀረች ሲሆን ሌዋንዶስኪ የዩክሬን ህዝብ ብቻውን እንዳልሆነ ለማስታወስ በህዳር ወር በሚጀምረው የዓለም ዋንጫ ላይ ሼቭቼንኮ ያበረከተልኝን አርማ እለብሳለሁ ብሏል። ሌዋንዶስኪ የሩሲያ ጦር በዩክሬን ላይ በየካቲት ወር ወረራ በጀመረ በቀናት ውስጥ ወረራውን እንደሚቃወም መግለጹ ይታወሳል። የእንግሊዝ እግር ኳስ ማህበር ለኳታር ስደተኛ ሰራተኞች ካሳ በመጠየቅ ከጀርመን አቻው ጎን ተሰለፈ። በኳታር አስተናጋጅነት ለሚካሄደው ለዘንድሮ የዓለም ዋንጫ መሰረተ ልማት ሲገነቡ ጉዳት የደረሰባቸውና ህይወታቸው ያለፈ የስደተኛ ሰራተኞች ቤተሰቦች ካሳ እንዲከፈላቸው የእንግሊዝ እግር ኳስ ማህበር ባለፈው ረቡዕ ጥያቄ አቅርቧል። ማክሰኞ ዕለት ደግሞ የጀርመን እግር ኳስ ማህበርና አራት ዋና ዋና የፊፋ ስፖንሰሮች ፊፋና የኳታር የሀገር ውስጥ አዘጋጅ ጆች ለስደተኛ ሰራተኞችና ቤተሰቦቻቸው ካሳ እንዲከፍሉ ግፊት አድርገዋል። ባለፈው ሳምንት የወጣ አዲስ የአምነስቲ ኢንተርናሽናል ጥናት እንዳመለከተው 70 በመቶ የሚሆኑ የኳስ ደጋፊዎች የየሀገሮቻቸው መንግስታት ከውድድሩ ጋር በተያያዘ በተፈጸሙ የሰብአዊ መብት ጉዳዮች ላይ እንዲናገሩ ይፈልጋሉ። ስደተኛ ሰራተኞች እንዲካሱ የሚጠይቁ ድምጾችን ለመቀላቀል የእንግሊዝ ባለስልጣናት እስካሁን ድረስ ፈቃደኝነት ባያሳዩም የሀገሪቱ የእግር ኳስ ማህበር ግን በግንባታ ፕሮጀክቶች ላይ ጉዳት የደረሰባቸው ወይም ለህልፈት የተዳረጉ ሰራተኞችና ቤተሰቦቻቸው እንዲካሱ ከመጠየቅ ባለፈ በኳታር የስደተኛ ሰራተኞች ማዕከል እንዲመሰረትም ማግባባት ጀምሯል። የማህበሩ ዋና ስራ አስፈጻሚ ማርክ ቡሊንጋም በሰጡት መግለጫ ህይወታቸውን ላጡ ወይም በግንባታ ፕሮጀክቶች ላይ ጉዳት ለደረሰባቸው የስደተኛ ሰራተኞች ቤተሰቦች ካሳ እንዲከፈል የምናደርገውን ግፊት እንቀጥላለን ብለዋል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ እናመሰግናለን። ጋቢና ቪኦኤ ይቀጥላል። ለምሽቱ ወደ ያዝንላችሁ የመጨረሻ መሰናዷችን እንሻገር። ድሬዳዋ ኢትዮጵያ ውስጥ ከሚገኙ ደማቅ ከተሞች መካከል አንዷ ናት። ታዲያ የከተማዋን ድምቀትና ውበት አንዳንድ የሚያደበዝዘው ቆሻሻና ተረፈ ምርት በተገቢው መንገድ ለማስወገድ አዲስ መላ በከተማዋ ተዋውቋል። አዲሱ የቆሻሻ ማብለያ ለተወሰኑ የከተማዋ ወጣቶች የሥራ ዕድልም ሆኗል ይለናል አዲስ ቸኮል በመቀጠል በሚያሰማን ዘገባው።
በአሁኑ ሰዓት በአካባቢ ብክለት ግንባር ቀደም ተጠቃሽ የሆነውን የፕላስቲክ ውጤቶችን መልሶ ጥቅም ላይ ለማዋል ጅምር እንቅስቃሴዎች እየተካሄዱ ናቸው። በዚህ ረገድ ለድሬዳዋ ከተማ እንደመጀመሪያ ሊጠቀስ የሚችለው የተጣሉ የፕላስቲክ ውሃ ኮዳዎችን ወይም በተለምዶ የሃይላንድ ኮዳዎችን መልሶ ጥቅም ላይ የሚያውለው ኤምአይጂ የተባለ ፋብሪካ ተመርቆ ስራ ጀምሯል። የድርጅቱ ባለቤትና ስራ አስኪያጅ የሆነው ወጣት አበበ መንገሻ ፋብሪካው የአካባቢ ብክለትን በመከላከል ረገድ ትርጉም ያለው ሚና እንደሚጫወት ያለውን ተስፋ ይገልጻል።
ከአካባቢ ጥበቃ አንጻር ፕላስቲክ ብዙ ጊዜ ቶሎ እንትን አይልም፣ ዲግሬድ አያደርግም እና ከዛ አንጻር ረጅም ጊዜ የሚወስድ ስለሆነ ቶሎ ሪሳይክል ካልተደረገ አካባቢ ላይ የሚፈጠረው ብክለት ከፍተኛ ነው። ያንን ከማስወገድ አንጻር ይሄ ፕሮጀክት ትልቅ ጠቀሜታ አለው።
የሃይላንድ ኮዳዎችን መልሶ ጥቅም ላይ ለማዋል የሚያስችል ደረጃ ላይ በማድረስ ወይም ሪሳይክል በማድረግ ላይ አተኩሮ የሚሰራው የፋብሪካ ምርቶቹን በዋናነት ወደ ውጭ እንደሚልክ ነው አቶ አበበ የሚናገረው።
ምርቱንም 90% ለዓለም አቀፍ 10% ለሀገር ውስጥ ገበያ ለማዋል በሚያስችል የጥራት ደረጃ በመተግበር ለሀገራችን የውጭ ምንዛሬ ለማምጣት ከማስቻሉ ባሻገር
ፋብሪካው ግብአቶችን በወጣቶችና ሌሎችም ስራቶች አማካኝነት ከያካባቢ የሚሰበስብ በመሆኑ እስከ 10000 ለሚሆኑ ሰዎች የሥራ ዕድል እንደሚፈጥርና ከድሬዳዋ አልፎ ሐረርና ጅጅጋን ጨምሮ የምስራቅ ኢትዮጵያን የፕላስቲክ ወደዎች መልሶ ጥቅም ላይ መዋላቅም እንዳለው ነው አሰበበ የሚናገረው።
ላይ ከ30 ሚሊዮን ማህበራት ድሬዳዋ ላይ ተቆጥሟል ለኛም እየሰረከቡ ነው ያሉት። ይሄ በአሁን ላይ ያሉት ናቸው። ወደፊት ደግሞ ከመቶ በላይ ማህበራት ይኖራሉ ተብሎ ይታሰባል። በዚህ የሥራ ዕድል ተጠቃሚ የሚሆኑ ማለት ነው።
ከድሬዳዋ ውጪ ተመሳሳይ አይነት ስካሴ የሚያደርጉ ወጣቶችን የማሰራት እንደሱ አይነት ዝግጅቶች አሉ። ስራ ካረጥ ይታረጋል።
ዋናው ትልቁ ታርጌታችን ከድሬዳዋ ባሻገር ምስራቅ ኢትዮጵያ ነው። ሐረርን፣ ድሬዳዋን፣ ጅጅጋን አጠቃላይ እንደሚታወቀው ሞቃታማ አካባቢ ነው። አካባቢያችን በጣም የፕላስቲክ ቆሻሻዎች፣ የውሃ ቆሻሻዎች በጣም ብዙ አሉ። ስለዚህ እነኛን ሁሉ በጋራ የማጽዳትና ከማህበረሰባችን ጋር እጅና ጓንት ሆነን ይህንን ፕሮጀክት የበለጠ ቀጣይነት እንዲኖረው የማድረግ ስራ እየተሰራ ነው። ታርጌታችን ምስራቅ ኢትዮጵያ ነው። በአጠቃላይ የማሽኑን ካፓሲቲ ምስራቅ ኢትዮጵያ ላይ ያሉ ቆሻሻዎችን ሙሉ ማጽዳት የሚችል
የፕላስቲክ ወደዎችን በመሰብሰብ ስራ ላይ ተሰማሩትም ስራውን በመስራት ተጠቃሚ መሆናቸውን ይገልጻሉ። የአላስ ቆዳዎችንም እየተመሰሉ ይችላል። አዎ
ኪሎ 6 ብር ነው
የሚሸጠው። ምን ይችላል ማለት? አዎ በቀን ምን ያህል ኪሎ ትሰበስቢያለሽ?
ኪሎን በብዛት አላውቀውም፣ ግን ግማሽ ሰንዘሪና ምናምን ይሆናል። በኪሎ አላውቀውም።
ለሳምንት ሲሆን ነው።
ሁለት
ሰንዘሪና ማለት አንድ ሰንዘሪና ማለት በአጎበር ሙሉ ያለው ማለት ነው።
አጎበር
እሱ ስንት ኪሎ ይይዛል?
43
ኪሎ። ስለዚህ በሳምንት እሱ ሁለት ሰንዘሪ ያለው ስንት ኪሎ ይይዛል? እሱ 43 ኪሎ። 43 ኪሎ በስድስት የሱን ሁለት ሰንዘሪ ያለው በሳምንት ማለት። የዘርፉን አዋጭነት በማየት ከአዲስ ወደዚህ ስራ የገቡ ሰዎችንም አግኝተናል።
አባይ በቀል
ኮዳ እየሰበሰቡን ያገኙት መቼ ጀምሮን መሰብሰብ የጀመሩት?
አሁን ነው ገና ይሄንን የጀመሩት።
ኦኬ። የሚሰበሰቡ ሰዎች ሰምተው ነው? ምን ጥቅም አለው? ምን አለው?
ስለቅምና ሳይ ውጤት አለው ስለዚህ ለቀም።
የሚረከቡት ሰዎችን አግኝተዋቸዋል?
እዛው ወደዛ አለን ነግርሻለን ስላሉ በቃ እኔ ማጠራቀመው።
የዛሬ 10 አመት ገደማ በኢንፎርሜሽን ኮሙኒኬሽን የተመረቀው ወጣት አበበ መንገሻ ተቀጥሮ ሰርቶ እንደማያውቅና ያገኘውን ስራ በመስራትና አጋጣሚዎችንም በአግባቡ በመጠቀም አሁን ከደረሰበት ደረጃ ላይ እንደደረሰ ይናገራል።
እኔ ግራጁዌት ያደረኩት በኮምፒውተር ኢንጂነሪንግ ነው ከባህር ዳር ዩኒቨርሲቲ። ከዛ ጊዜ ጀምሮ ተቀጥሬ አላውቅም። በራሴ ስራዎች ላይ ነው የተሰማራሁት እና ኦልሞስት ብዙ ፕሮጀክቶች ላይ ክላይንቶችን ለማፍራት ይችላል እንደ ድርጅት። ከዛ ጊዜ ጀምሮ የነበረ የጥረት ውጤት ነው አሁን ያያችሁት ፋብሪካ ማለት ነው። አንድ ሰው ከሰራ እና ከጣረ ያልፍለታል ብዬ አስባለሁ።
ፋብሪካውን መርቀው የከፈቱት የከተማዋ ከንቲባ ከድር ጀዋርም ከወጣት አበበና አጋሩ አቤል ጋር ያላቸውን የስራ ግንኙነት አስታውሳሉ።
ወጣትነታቸው ሁለቱ በተለይ አበበና አቤል እየሰሩ ያሉት ዛሬ አይደለም። ምናልባት ለመረቃ ብቻ መጥቼ የከፈትኩኝ ሊመስላችሁ ይችላል። ከስር መሰረቱ ሲንቀሳቀሱ ሲሰሩ የነበረው ያኔ ሴቶችና ህፃናቶች ላይ የስራ ሂደት ላይ ወጣት ላይ ሆኜ የኢንጂነር የኮምፒውተር ዝርጋታ የኔትወርክ ዝርጋታዎችን ሲሰሩ የነበረ ሳግዛቸው ነበር። ወደ ወጣቶችና ስፖርት ኮሚሽን ስመጣ ደግሞ እነሱም ተከትሎ መጡ። ስቴሽነሪ በማቅረብ ኢቨን ከድሬዳዋ ወጥቶ ሐረር ላይም ጭምር በተለያዩ ዘርፈ ብዙ ችግሮችን ነው ቀምሶ ያለፉት። እንደገና ወደ ምክትል ከንቲባነት ስመጣ የቦታ ጥያቄ መጣ። ይሄ የቦታ ጥያቄም ደግሞ አንዱ የነሱን ተከራካሪ የነበርኩኝ እኔ ነኝ። ወጣት ስለሆኑ ማግኘት አለባቸው የሚል
ወጣት አበበ ወደፊትም ከዚህ የገዘፈ ፋብሪካ በቅርቡ እንደሚያስጀምር ነው የሚናገረው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም በዓል ይሁንላችሁ።